ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጤና ይስጥልን አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ከተመሰረተበት ጊዜ አንስቶ ትግሉን፣ ሰቆቃውንና መስዋዕትነቱን የሚገልጹ የተለያዩ መጽሐፍትን በከመጽሐፍት ዓለም ፕሮግራማችን አቅርበናል። ቀደም ብለን ያልታደለው ትውልድ፣ የደርግ የእስራት ዘመን፣ ምርኮኛ፣ አንድ ትውልድ ለመምተር ቀዩ ሽብር፣ በኢትዮጵያ ኢሃፓና ስፖርት፣ የሶሻሊስቱ ጠንቋይ ጉዳይ መጽሐፍትን ማቅረባችን ይታወሳል። በዛሬ ዝግጅታችን በፋሲካ መለሰ የተደረሰውን እውነተኛ ታሪክ ከኛ ልጆች ጋር ክፍል አንድ እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
በኢትዮጵያ የተከሰተውን ድርቅ አስመልክቶ የዓለም ባንክ ለሴፍቲ ኔት መርሃ ግብር 100 ሚሊዮን ዶላር የሰጠ መሆኑን ገልጿል። ዓለም ባንክ ማክሰኞ ሚያዝያ 24 ቀን በሰጠው መግለጫ ድርጅቱ ከዚህ በፊት ድርቅን ለመቋቋም ለሚያስችሉ ፕሮጀክቶች 100 ሚሊዮን ዶላር የሰጠ መሆኑን አስታውሶ ቀደም ብሎ የተሰጠው እርዳታ በሶማሊያ እና በአፋር አካባቢ የተስፋፋውን ድርቅ ለመቋቋም አላስቻለም ብሏል። በአፋር እና በሶማሊያ አካባቢ በርካታ ከብቶች የሞቱ መሆናቸውንና በዚህ ዓመት ብቻ አብዛኛው ደሃ ሕዝብ ቢያንስ ገሚሱ ንብረት የወደመበት መሆኑን ተናግሯል። በመሆኑም የእርዳታ ድርጅቶች ከሚያደርጉት የአስቸኳይ ጊዜ እርዳታ በተጨማሪ ሌላ የ100 ሚሊዮን ዶላር እርዳታ ለመስጠት የወሰነ መሆኑን ገልጿል። ረቡዕ ሚያዝያ 25 ቀን የዓለም አቀፍ የፕሬስ ቀን በመላው ዓለም ተከብሯል። በተለያዩ ቦታዎች ሰላማዊ ሰልፎች የተደረጉ ሲሆን በአዳራሽ ውስጥ በተደረጉ ስብሰባዎችና በተለያዩ የሚዲያ ፎረሞች መልእክቶች ተላልፈዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ ባስተላለፉት መልእክት በአምባገነኖች ታስረው በየእስር ቤቱ ከሚሰቃዩ ጋዜጠኞች ጎን የሚሰለፉ መሆናቸውን ገልጸው በጋዜጠኞች ላይ የሚደረገው ኢሰብአዊ ድርጊት እንዲቆምም ጥሪ አስተላልፈዋል። በተጨማሪም ነጻ ፕሬስ ሰላምንና ፍትህን ለማስገኘት ወሳኝ ሚና ይጫወታል ብለዋል። በተለያዩ ቦታዎች ከተሰነዘሩት ሐሳቦች ውስጥ ነጻና ገለልተኛ የሆነ ፕሬስ ዴሞክራሲን የሚያጠናክርና ፍትህና የሕግ የበላይነት እንዲኖር የሚያስችል መሆኑ ተገልጿል። ሲፒጄ የተባለው የጋዜጠኞች መብት ተከራካሪ ድርጅት ባወጣው መግለጫ የአንድ ጋዜጠኛ መታሰር ብዙዎች እንደታሰሩ መቆጠር አለበት ካለ በኋላ ጋዜጠኛን የሚያስር አገዛዝ የተሟላ መረጃ ያለውን ሕዝብ ይፈራል ማለት ነው ብሏል። የወያኔ አገዛዝ የፕሬስ ጠላት ነው ተብሎ ከተመደበ በርካታ ዓመታትን ያስቆጠረ ሲሆን በዚህ ዓመትም በወጣው የፕሬስ ነጻነት መመዘኛ ከ180 ሀገሮች መካከል በመጨረሻ ቦታ ላይ ይገኛል። አገዛዙ የፕሬስ ዋና ጠላት ነው እየተባለ የዛሬውን የፕሬስ ቀን ማክበሩ ብዙዎችን ያስገረመ ሲሆን የተነገሩት ሐሳቦችና የተላለፉት መልእክቶች አገዛዙ ለሕዝብ ያለውን ንቀትና ስላቅ ያሳያል ተብሏል። አገዛዙን በመውቀሳቸው ብቻ በርካታ ጋዜጠኞች በእስር እየማቀቁ ያሉ መሆናቸው ገሃድ በሆነበት ሁኔታ የወያኔው የማስታወቂያ ሚኒስትር የመገናኛ ብዙሃን አባላት በእውቀት በክህሎትና በሙያ ብቃት ማነስ የማህበረሰቡን ችግሮች ነቅሰው አያወጡም ብሎ የተሳለቀ መሆኑም ተነግሯል። ባለፉት ዓመታት የግል መገናኛ ብዙሃን ማጅራታቸውን እየተመቱ ከስራ እንዳልተወገዱ፣ የግል መገናኛ ብዙሃን አነስተኛ በመሆናቸው በመንግስት በኩል ድጋፍ ሊደረግላቸው ይገባል የሚሉ አስቂኝ ሐሳቦች በአገዛዙ ሹማምንት ሲሰነዘሩም ተሰምቷል። የጀርመን የውጭ ጉዳይ ሚኒስትር በአዲስ አበባ ከወያኔው ጠቅላይ ሚኒስትር ተገናኝተው ስለ ፖለቲካው ስርዓት መሻሻልና እንዲሁም ስለ ሰብአዊ መብት ይዞታ መነጋገራቸውን የጀርመን የውጭ ቢሮ ባስተላለፈ የትዊተር መልእክት ገልጿል። የወያኔ አገዛዝ ዴሞክራሲያዊ አሰራር ካልተከተለ እና የህዝብ ጥያቄን ካልመለሰ ከፍተኛ ቀውስ ውስጥ ሊገባ እንደሚችል መልእክት አስተላልፈዋል ተብሏል። ኦክስፋም የተባለው የእንግሊዝ የተራድኦ ተቋም በደቡብ አፍሪካ እየተካሄደ ባለው የዓለም ኢኮኖሚክ ፎረም ላይ ባቀረበው ዘገባ ባለፉት ዓመታት በተለያዩ አገሮች ተደረገ የተባለው የኢኮኖሚ እድገት ድሃውን የማይመለከት በመሆኑ ድህነት እየተባባሰ መሄዱን ገልጿል። ፈጣን እድገት አሳይተዋል በተባሉት አገሮች አብዛኛው ተጠቃሚ ጥቂት ሀብታሞች በመሆናቸው ቀድሞውኑ በድህነት ላይ የነበሩ ወገኖች ሁኔታቸው የተባባሰ መሆኑንም ገልጿል። በዘገባው መሰረት በድሃውና በሀብታሙ መካከል ከፍተኛ አለመመጣጠን አለባቸው ከሚባሉባቸው 20 የዓለም አገሮች መካከል 7ቱ በአፍሪካ ውስጥ የሚገኙ መሆኑ የተጠቀሰ ሲሆን በሚቀጥሉት 15 ዓመታት ውስጥ ከ250 እስከ 300 ሚሊዮን የሚደርሰው የአፍሪካ ህዝብ ከድህነት ክልል እንደማይወጣ ተጠቅሷል። የአፍሪካ ሀገሮች የአሜሪካንና የአውሮፓን የእድገት ፈለግ ተተው ህዝባቸውን ከድህነት ሊያወጣ የሚችልና በህዝቦቻቸው መካከል የተመጣጠነ እድገት ሊያስገኝ የሚችል የኢኮኖሚ እድገት ፈለግ መከተል ይጠቅማቸዋል የሚሉ በርካታ ምሁራን ናቸው። የናይጄሪያው ፕሬዝዳንት ቡሃሪ ለሶስተኛ ጊዜ ካቢኔ ስብሰባ ላይ ሳይገኙ በመቅረታቸው የጤና ችግር ገጥሟቸዋል የሚል ስጋት የተፈጠረ መሆኑ ተገልጿል። ከጥቂት ወራት በፊት ቡሃሪ ወደ እንግሊዝ አገር ለህክምና ሄደው ለስድስት ሳምንታት መቆየታቸው የሚታወቅ ሲሆን ከተመለሱም በኋላ እረፍት ስለሚያስፈልጋቸው ስራቸውን ከቤት ሆነው እንዲያካሂዱ መባሉ ይታወሳል። ለቡሃሪ ጤንነት ለማወቅ እየጣሩ ያሉ የናይጄሪያ ዜጎች ቡሃሪ የማይችሉ ከሆነ በሌላ ይተኩ የሚል ሐሳብ እያቀረቡ መሆኑም ይነገራል። በአቡዳቢ ውይይትና ድርድር የሚያካሂዱት የተባበሩት መንግስታት ድርጅት የተቋቋመውና የሚደገፈው የሊቢያ የአንድነት መንግስት ጠቅላይ ሚኒስትርና ምስራቅ ሊቢያን የሚቆጣጠረው ክፍል ወታደራዊ መሪ በአንዳንድ ጉዳዮች ላይ ስምምነት የደረሱ መሆናቸውን የተባበሩት አረብ ኤምሬት የውጭ ጉዳይ ባለስልጣኖች ገልጸዋል። ባለስልጣኖቹ ዝርዝር የሆነ መግለጫ ባይሰጡም በሚቀጥለው ዓመት ለፕሬዝደንትነትና ለምክር ቤት አባልነት ምርጫዎች እንዲካሄዱ መስማማታቸው ተጠቅሷል። አንዳንድ የፖለቲካ ታዛቢዎች በሊቢያ ውስጥ ሁለቱ ክፍሎች የማይቆጣጠሯቸው በርካታ የሆኑ ቡድኖች ስላሉ በአንድ ዓመት ውስጥ አጠቃላይ ውይይትና ስምምነት ለመድረስ ይከብዳል ይላሉ። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል።
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን፣ የኢትዮጵያ ታሪክ፣ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ። መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ። መግቢያ ከትንሣኤ ጋር የረጅም ዓመት የልብ ጓደኞች ነን። ጓደኝነታችን የጀመረው በአንድ የትምህርት ተቋም ውስጥ መምህራን ሆነን ነው። ትንሣኤ የሚነገር ብቻ ሳይሆን የሚጻፍም ታሪክ አለው። እሱ ግን ማውራቱንም አይፈልግም። እኛ ጓደኞቹ እንኳ ጫፍጫፉን እንጂ ዝርዝር ታሪኩን አናውቅም። አንድ ቀን እሱ በሌለበት ሶስት ጓደኞች ሆነን ታሪኩን ለመጻፍ ቆርጠን ተነሳን። እምቢ ቢል እንኳ እኛም እምቢ ልንለው ወሰን። እኔ ተወክዬ ስለነበር እቤቱ ሄጄ ያገኘሁት። ምሳ በልተን ቡና ከጠጣን በኋላ ጊዜ ሳላጠፋ ወደ ጉዳዩ ገባው። አንተ እኮ የሚነገር ብቻ ሳይሆን የሚጻፍም ታሪክ አለህ። ለምን ቢያንስ ለኛ እንኳን ነግረንም? ታሪክህ ከብዙዎቹ ጋር ቢመሳሰልም አንተ ያለፍክበት የህይወት ውጣ ውረድ በራሱ የተለየ ነው። ዝርዝሩን ሰዎች ማወቅ አለባቸው። ትምህርትም ይሆናል፣ ለታሪክም አስተዋጽኦ ማድረግ ነው አልኩት። እናንተ እንደማን ናችሁ? አለኝ። ሶስቱ ጓደኞችህ? የሥራ ክፍፍልም አድርገናል። ቃለ መጠይቁን እኔ፣ ወደ ጽሑፍ የሚቀይረው ግርምሽ፣ የኮምፒውተሩን ጣጣ ደግሞ ኢምቤክስ እንዲወስድ ተስማምተናል ስለው ከት ብሎ ሳቀ። ለነገሩ መሳቅ ልማዱ ነው። በሌለሁበት ተፈርዶብኛላ። እሺ አምባሳደር፣ ሹመት ያዳብር። ለማንኛውም የድሮ ታሪኬን መናገር ብዙም አልፈልግም። መደበቅ ስለፈለግኩ ግን አይደለም። የምኮራበት እንጂ የማፍርበት ነገር ስለሌለ አልደብቅም። መናገር አለመፈለግና መደበቅ ይለያያሉ። ደሞ ፍልስፍና ጀመርክ? አልኩት። አንተ ራስህን የምትፈላሰፈው ሰው አታናግር። ቃለ መጠይቁን ሳትጀምር አትፈላሰፍ እያልክ ትሳደባለህ። ዝርዝር ስንገባ ምን እንደምትለኝ እግዚአብሔር ይወቀው አለኝና እሱም ስቆ እኔንም አሳቀኝ። ከጉዳያችን ጋር በተያያዘ ብዙ አወራን። በመጨረሻም የሚያስደስተን ከሆነ ከልጅነቱ ጀምሮ ያለውን ትውስታ፣ የትምህርት ቤቱንና የወጣትነት ሕይወቱ ምን ይመስል እንደነበር ሊያጫውተኝ ቃል ገባልኝ። በደስታ ጮቤ ረገጥኩ። የለመድነውን ሰዲ ነው የምንለው ቢራ ለመጠጣትም ተያይዘን ወጣን። ትንሣኤ ትረካውን የጀመረልኝ ከወራት በኋላ ነው። ያዘገየሁት ራሴው ነኝ። እሱም ሆነ እኔ ወጣት በነበርንበት ጊዜ ስለነበረው የሶሻል የኢኮኖሚና የፖለቲካ ትኩሳት በደንብ የማስታውስ አልመስልህ አለኝ። ያነበብኳቸው መጻሕፍትም ቆየት ብለዋል። ስለዚህ ያላነበብኩትን ለማንበብ የተወሰነ ጊዜ አስፈለገኝ። የቤት ሥራዬን ከጨረስኩ በኋላ ከትንሣኤ ጋር በተመቸን ቀን ስለዚህ ጉዳይ ብቻ እየተገናኘን ለስድስት ወራት ያህል ተረከልኝ። ታሪኩን በመጽሐፍ መልክ ለማስተካከል ደግሞ ሌላ ስድስት ወር አካባቢ የፈጀ ይመስለኛል። ትንሣኤና ጓደኞቹ ያሳለፉት አስገራሚና አሳዛኝ የሕይወት ውጣውረድ እነሆ። ፋሲካ መለሰ። አንድ ከጎጃም በቅኔና በድጓ። በቀጠሯችን መሰረት ከትንሣኤ ጋር ከምሳ በፊት ተገናኘን። ምሳችንን በልተን ቡናችንን ከጠጣን በኋላ ወደ ጉዳያችን ገባን። የመምህርነት ቆቤን አውልቄ እንደ ጋዜጠኛ ልሆን ግድ ነበር። ለዚህ ጉዳይ የገዛውትን ለያዝ የሚመች አንድ የደምጽ መቅረጫ ከፈትኩና የመጀመሪያውን ጥያቄን ጀመርኩ። እስቲ ካንተ ጋር ከመተዋወቃችን በፊት ጥቂት አመት ቀደም ብሎ ታስረህ እንደተፈታህ ያለውን ታሪክህን ንገረኝና ወደ ልጅነትህ ገብተን እንቀጥላለን አልኩት። ለሁለተኛ ጊዜ ታስሬ ከተፈታው በኋላ ዩኒቨርሲቲ በመዘገብም ከሀገር መጥፋት ፈልጌያለሁ። ያላሰብኩት ነው ያሰብኩት። ዋናው ምክንያት በተፈታው በሁለተኛው ወር እስር ቤት ትቻቸው የወጣሁት ልጆች ላይ የተፈጸመው ግድያ ተስፋ አስቆርጦኝ ነው። ዝርዝሩን በኋላ እናገራለሁ። ታዲያ ይህንኑ የመኮብለል ነገር እስኪሳካ ድረስ ሥራ እንዳልፈታ በማለት ወህኒ ቤት ሆኜ በተማርኩት የመለስተኛ ሂሳብ ትምህርት ሕዝብ ማመላለሻ ድርጅት በኮንትራት ተቀጠርኩ። ቅዳሜና እሁድን ጨምሮ ከሥራ ስወጣ በጅቡቲ በኩል የሚያስወጡ ደላሎችን በሚስጥር ማፈላለጌን ቀጠልኩ። ዝርዝሩ ብዙ ነው። ነገር ስለሚበዛ እዛ ውስጥ አልገባም። ለማንኛውም የፈለግኩትን አስኮብ ላይ ሳላገኝ ጥቂት ወራት አለፉ። በመጨረሻም ያለ ሰው እርዳታ መሄድ እንደማልችል ስለተረዳሁ ነጋዴው ወንድሜን ሰለሞንን አማከርኩት። ከልብ መፈለጌንና ወደ ኋላ እንደማልል ሲረዳ በሐሳቤ ተስማማ። ከጥቂት ጊዜ በኋላም ከአገር የሚያስወጣኝን ሰው አገኘልኝ። የሚያስፈልገውንም ገንዘብ እንደሚሸፍንልኝ ነገረኝ። በወቅቱ ምቹ የነበረው መንገድ የጅቡቲው ነው። የተገኘው አስኮብ ላይ ደላላ መርካቶ አካባቢ የማይጠፋ የድሬዳዋ ሰው ነበር። ሁሉም ጥርሱ ተነቃይ የሆነ አርቲፊሻል ሲሆን ሸምገል ያለ ሰው ነው። ከወንድሜ ጋር ጥሩ ግንኙነት ስለነበረው ውሉ የተፈጸመው በእምነት ነበር ማለት ይቻላል። ቀብድ የሰጠነው 1000 ብር ነበር። ጅቡቲ መግባቴ ከተረጋገጠ በኋላ ቀሪውን ብር አሁን ረስቼዋለሁ እንደሚሰጠው ተዋዋል። ደላላው ቀድሞኝ ድሬዳዋ ሄዶ ስለነበር ከጥቂት ቀን በኋላ እኔም ተከተልኩት። በቀጠሯችን መሰረትም የሚገኝበት ሆቴል ሄጅ ያገኘሁት በሚቀጥለው ቀን ጅቡቲ ከሚወስዱኝ የሶማሌ ቋንቋ ተናጋሪ የኮንትሮባንድ ነጋዴዎች ጋር አስተዋወቀኝ። ያኔ ከኮንትሮባንድ ነጋዴዎች ጋር ነው መጥፋት የሚቻለው። የሚያስፈልገኝ ዕቃ ከገዛው በኋላ በሁለተኛው ቀን ይመስለኛል ጉዞ ጀመርን። ያደረግኩት ሸበጥና ሽርጥ ከቅጥነቴ ጋር ወጣት ሶማሌ ያስመሰለኝ። በጠቅላላው ወደ 10 የምንሆን ተጓዦች ነበርን። እንደኔው ብር ከፍለው የሚሰደዱ ሌሎች 2 ወንድ ወጣት ልጆች ነበሩ። ቀሪዎቹ የኮንትሮባንድ ነጋዴዎች ይመስሉኛል። በርካታ ግመል አጅበን ረጅሙንና የግመል መንገድ የሚባለውን አቅጣጫ ተከትለን መጓዝ ጀመርን። ከሌሊቱ 5 ሰዓት አካባቢ ሰፊውን በረሃማ መንገድ ተያያዝነው። እግሬ ላይ የመላላጥ ነገር ቢኖርም ድካም አልተሰማኝም። አብረውኝ የሚሰደዱትን 2 ልጆች ለማዋራት ልቤ አልፈቀደም። ትንሽ ራቅ ብዬ ነበር ከኋላቸው የምሄደው። እኩለ ሌሊት ከመድረሱ በፊት 30 ደቂቃ አካባቢ አርፈን እንደገና ጉዞ ጀመር። በዚያ ጭው ባለ በረሃ ጨረቃ ፍንትው ብላ መውጣት ሲገባት አልፎ አልፎ ሰማዩ ላይ የሚንሳፈፍ የጉንባ ዘቶ ይሸፍናት ነበር። እንደዛ አይነት የበረሃ ጉዞ አድርጌ ስለማላውቅ ተፈጥሮን በዚያ መልኳ አላውቃትም ነበር። ለካ የበረሃና የጨረቃ ውህደት ውበትን ይፈጥራል። የስደት ስሜት ባይጫነኝ ኖሮ ፍጹም አስደሳች ጉዞ ይሆንልኝ ነበር። እኔም ማስበው ግን ጅቡቲ ምን ልትመስል እንደምትችልና እንዴት አድርጌ ከዚያ እንደምወጣ ነበር። ያንኑ እያሰብኩ ያለ በድንገት የጥይት ሩምታ የበረሃውን ጸጥታ ሰበረው። በተኮላተፈ አማርኛ መሬት ላይ እንድንተኛ ሶማሊዎቹ አዘዙን። በደረታችን ተኝተን እንደ ፍልፈል አሸዋውን እየቆፈርን ወደ ውስጥ ለመግባት ሞከርን። ጥይቱ የሚተኮሰው ከኛ ብዙም በማይርቅ አካባቢ ነበር። ከድምፁና ከብልጭታው እንደተረዳነው በተቃራኒ አቅጣጫ ባሉ ወገኖች መካከል የሚደረግ የተኩስ ልውውጥ ነበር። ተኩሱ እየባሰበት ሲሄድና ወደኛም አካባቢ መጠጋት ሲጀምር ተነስተን ወደ ቀኝ አቅጣጫ እንድንሮጥ ሌላ ትዕዛዝ በሶማሊዎቹ ተሰጠን። ከተኛንበት ተነስተን ሩጫችንን አስነካነው። ተሰባስበን የነበርነው ተጓዦች ቀስ በቀስ በትንትናችን ወጣ። አንዳንድ ጥይቶች ወደኛ አካባቢ ሲተኮሱ ሩጫችን የመራቅ ብቻ ሳይሆን የነፍስ ማዳን አይነት ሆነ። እያረፍን እየሮጥ ለሰዓታት ተጓዝን። በአጋጣሚ ጨዋታ እንኳን ነፍጊያቸው ከነበሩት ሁለት ስደተኞች መሃል ከአንዱ ጋር አጠገብ ላጠገብ ነበርን። ሶማሌዎቹ ከግምሎቻቸው ጋር መለያየት ስላልፈለጉ ብዙም ርቀው አልሄዱም። እኛ ግን ዕዳ ስለሌለብን ሩጫችን አልተገታም። ትንሽ ቆይቶ ቀሪው ሰውና ግመሎቹ የት እንደገቡ ሳናውቅ ከዓይናችን ተሰወሩ። ከልጁ ጋር በእድሜ እኩዮች እንሆናለን፣ አይዞ በርታ እየተባባልን ወደፊት ገሰገስ። ቀስ በቀስ የጥይቶቹ ድምፅ እየቀነሰና እየራቀን ሲመጣ ሩጫችንን ትተን አሸዋ ላይ ተዘረርን። ትንፋሻችን መለስ ሲል ከወደቅንበት ተነስተን አካባቢውን ማማተር ጀመርን። አቅጣጫችን ወዴት እንደሆነ ብዙ ባይጠፋንም ጅቡቲ ለመድረስ ያቋርጣል ብለን የገመትነው መንገድ የተበታተንበት አካባቢ ስለሆነ አልመረጥነውም። ስለዚህ ወደ ቀኝ አስፍተን መጓዝ ጀመርን። ለሰዓታት እግራችንን እየጎተትን ተጓዝን። ድንገት ከምንጓዝበት በስተቀኝ አቅጣጫ የብርሃን ጭላንጭል ከሩቅ አየን። ወደ ጅቡቲ ድንበር ሊያደርስ የሚችል አካባቢ ሊሆን ይችላል ብለን ገመት። ድካማችን ሁሉ ጠፋ። ፍጥነታችንን ጨምረን ወደዚያው ተጓዝን። ለሰዓታት ከተጓዝን በኋላ መብራት የመሰለን ነገር ጠፋብን። ተስፋ ሳንቆርጥ አሁንም ተጓዝን። አንድ መለስተኛ ኮረብታ ስናገኝ በሩጫ አናቱ ላይ ወጣን። ቁልቁል ስንመለከት ከማዶ ጭልጭል የሚል ብርሃን አየን። ቀደም ብለን ያየነው ይሆናል በሚል በደስታ ፈነደቅ። ጅቡቲ እንደማይሆን ብናምንም ጠጋ ያለች የኢትዮጵያ ትንሽ ከተማ ሳትሆን አትቀርም በማለት ከሩጫ ባልተናነሰ እርምጃ ወደዚያው አቀናን። ያየነው ብርሃን ቅርብ አልነበረም። ከአንድ ሰዓት በላይ ተጉዘን ቦታው ላይ ስንደርስ ሌሊቱ ተጋምሶ ሊነጋጋ ነው። ያየናቸው መብራቶችም አንድ ሁለት ቦታ ብቻ ጭልጭል የሚሉ ናቸው። እየተቃረም ስንሄድ ሁለት ኦሮምኛ የሚያወሩ ሰዎች በአጠገባችን አለፉ። ትንሽ እንደሄድን ደግሞ እናትና ልጅ አጋጠሙን። ኢትዮጵያውያን ናቸው። የደረስነው የጅቡቲ አቅራቢያ ከተማ ሳይሆን ከሁለት ሰዓት ያላነሰ ከድሬዳዋ ርቃ የምትገኝ የገጠር መንደር ነበረች። ለካስ ኮረብታው ከተነሳንበት በተቃራኒው አቅጣጫ ነበር። ወደ ኋላ በጣም ባንመለስም ባለንበት ነበር የምንሽከረከረው። የብርሃን ምልክት ስናይ እንደገና ወደ ቀኝ እያደላን መሄዳችንን አላጤነውም። እንደዛን ቀን ተስፋ የቆረጥኩበት ቀን አልነበረም። ለወራት አስብበት የነበረው ህልሜ በንብሎ ሲጠፋ ርርድብን አደረገኝ። በሚገርምና በሚያሳዝንም ሁኔታ ሳይሳካ ቀረ። ወደ ሰማይ ቀና ብዬ አየው። መልስ የሚሰጠኝ ጠፋ። አብረን ስንሮጥ ከነበረ ልጅ ጋር ተቋረፍን ማለት ይቀላል። ምንም ሳንነጋገር አንድ ሙትት ያለች ሱቅ አስከፍተን ብስኩት ገዝተን እየበላን መንገዳችንን ቀጠል። 30 ደቂቃ አይወስድም ያለው መንገድ 2 ሰዓት ወስዶብን ድሬዳዋ ገባን። ልጁን ተሰናብቼ በድካም የዛለውን እግሬን እየጎተት ደላላውን ፍለጋ ሄድኩ። ቀድሞ ያገኘሁት ቦታ ላገኘው አልቻልኩም። የጥይቱን ተኩስ መንስኤ ማንንም ሳልጠይቅ ከጨዋታ ወዳጁ ከድሬዳዋ ህዝብ ሰማው። ዜናው ከተማው ውስጥ ቀደም ብሎ ተናፍሷል። ተኩስ የተካሄደው ከጅቡቲ የኮንትሮባንድ ዕቃ ጭነው ከሚመጡ ነጋዴዎችና እነሱን በሚያድኑ ወታደሮች መሃል ነበር። የሞተ ሰው ባይኖርም የተወሰነ ዕቃ በመንግስት እጅ እንደገባ ሰማው። እኛ ጣብቂያ ውስጥ የገባነው በሁለቱ መሃል በተደረገው ጦርነት ውስጥ ነበር። ረፋዱ ላይ ተመልሼ እዚያ ሆቴል ሲሄድ ደላላው አርቲፊሻል ጥርሱን ከድዱ ላይ ነቅሎ ሲያጠብ አገኘሁት። ቀና ብሎ አየኝና ምንም እንዳልተፈጠረ ጥርሱን ማጠብ ቀጠለ። ሁኔታው ገረመኝ። እኔን ሲያይ ደንግጦ ምን ሆንክ ይለኛል ብዬ ነበር። እሱ ግን በሙሉ አይኑ እንኳን አላየኝም። እየገረመኝ የሆቴሉ በረንዳ ላይ ሆኜ ሲጋራዬን ማቡነን ጀመርኩ። በጣም ቆይቶ መጥቶ አጠገቤ ተቀመጠ። ዞር ብዬም አላየሁት። ሴቶች ቀሚሳቸውን እንደሚያደርጉት ሽርጤን ወደ ጭኔ እየጎሰጎስኩ ዝም አልኩት። አይዞህ፣ ተናደድክ እንዴ? አለኝ። ልማድ ነው። ወታደርና ኮንትሮባንድ ነጋዴ ግጭት ነው። ብዙ ጊዜ ወላሂ ትንሽ ቅልጥፍና ይጎልሃል። በዛው ጅቡቲ አትሄድም ነበር? 2-3 ሞካሪ ሰዎች ብዙ ልጆች አሉ። አሁን 1000 ብር አቀለጠች። ወንድምህ ጋር ሂድና ሌላ 1000 ብር ይዘህና አለኝ በተኮላተፈ አማርኛ። ስለ 1000 ብሩ መቅለጥና ሌላ 1000 ብር ለመውሰድ መፈለጉ ከምችለው በላይ ያበሳጨኝ። እንዴት እንደተረፈ እንዴትስ ወደ ድሬዳዋ እንደተመለስኩ መጠየቅ ሲገባው ሌላ ብር ለመብላት ያልማል። አቤት እንደጠላሁት! በዚያ እድሜ በጣም ጨካኝ ሰዎችን አይቻለሁ። ሩህሩህና ደግነት የማይሰለቻቸው ሰዎችም ጋር ኖሬያለሁ። እንዲህ አይነት የገንዘብ ፍቅርና ርህራሄ አልባ ሰብእና ያለው ሰው ግን አይቼ አላውቅም። አጠገቤ ቁጭ ብሎ ትንሽ እንደቆየ ሲጋራ አስጠኝ አለኝ። አንድም ቃል ሳልናገር ከተቀመጥኩበት ተነስቼ ጥየው ሄድኩ። ሁኔታዬ ገርሞት አንተ ምን ሆንክ እያለ ሲጠራኝ ዞር ብዬም አላየሁት። ምናልባት ተከትሎኝ ቢመጣ አርቲፊሻል ጥርሱን አውልቄ ወስድበት ነበር። ሺብሬን ካልመለሰ አልሰጠውም ነበር። ርቄ ሄጄ አልቤርጎ ተከራየሁ። ልብሴን ቀየርኩ። በወቅቱ ከፍተኛ የሆነ የህዝብ ትራንስፖርት እጥረት ነበር። አዲስ አበባ የትራንስፖርት ቢሮ የሚሰራው ያክስቴ ልጅ ሞገስ ትዝ አለኝ። ስልክ ቤት ሄጄ ደወልኩለትና እዛው እንደቆምኩ ለጓደኞቼ ደውሎልኝ ቲኬቱን ገዛውና በማግስቱ አገሬ አዱገነት ገባው። መጥፋቴን ማንም ወርቁ ከሚባለው ጓደኛዬ ውጭ አያውቅም። ለእናቴ ግን በደፈናው ድሬዳዋ ደርሼ እመጣለሁ ብያት ነው የወጣሁት። የጅቡቲ ጉዳይ ከተሰናከለ በኋላ ሌላ ሙከራ ለማድረግ ማሰላሰል ጀመርኩ። በወቅቱ ሶሻሊስት አገሮች ለኢትዮጵያውያን ተማሪዎች የትምህርት ዕድል ይሰጡ ነበር። ሁሉንም አሟልቼ ከጨረስኩ በኋላ በመኖርበት ቀበሌ የወጣቶች ማህበር የሚሞላው ፎርም ተሰጠኝ። ቀበሌ ሲሄድ በበነጋታው እንድመለስ ተነግሮኝ ሊቀመንበሩ ፎርሙን ሳይሆን ደብዳቤ አዘጋጅቶ ሰጠኝ። ደብዳቤው ባጭሩ የሚለው ትንሳኤ በወጣት ማህበሩ ያልተመዘገበ ስለሆነ የተሰጠውን ፎርም መሙላት ያልቻልን መሆኑን እንገልጻለን ነው። ሰውየው ፎርሙን አልሞላም ማለት ሲችል ለምን ይህን ደብዳቤ ለመጻፍ እንደፈለገ አልገባኝም። ምናልባት የታሰርኩበትን ምክንያት ኮሚሽኑ ሹክ ለማለት ፈልጎ መሰለኝ። አላውቅም እንጂ ባለስልጣኑ ታስሬ መፈታቴ ስኮላርሺፕ እንደማይከለክለኝ በግልጽ ነግሮኛል። የሚገርመው ወጣት ማህበር አልተመዘገበም ያለው ውሸቱን ነበር። ከዓመታት በፊት የወጣት ማህበሩን ከመሰረቱት ሰዎች መሃል አንዱ ሲሆን የመጀመሪያው ሊቀመንበርም እኔ ነበርኩ። እንዴት እንደሆነ በኋላ አገልጻለሁ። ለማንኛውም እኔ ወንበር ላይ ተቀምጦ የማህበሩ አባል መሆንህን አላውቅም ብሎ ደብዳቤ ጽፎ ሰጠኝ። በጣም የገረመኝ ደብዳቤው ስር የተጻፈው መፈክር ነበር። ህዝባዊት ዴሞክራሲያዊት ኢትዮጵያን እንመሰርታለን። የፈረደባት ዴሞክራሲያዊ አገር። ወደ ስኮላርሺፑ ጽህፈት ቤት ተመልሼ አልሄድኩም። ምን እሱ ብቻ፣ ከዚያን ቀን ጀምሬ በምንም አይነት ሁኔታ ኢትዮጵያን ለቅቄ እንደማልወጣ ለራሴ ቃል ገባው። በዚህ ምክንያት ዲቪ እንኳን ለራሴ ለሰውም ሞልቼም አላውቅ። ያው እንደ ዝንጀሮዋ ተረት ሊሆን ይችላል። ዛፍ ላይ የበሰለ ፍሬ ለመብላት ዘላ ዘላ ማያስ ሲያቅታት እንዲያውም ጥሬ ነው ብላ እንዳለችው ሊሆን ይችላል። ከዚያ በኋላ በሚቀጥለው ዓመት ትምህርት ቤት ገባው። በኋላም ተመረቅኩ። እንኳን ደስ ያለህ ሊሉኝ ከመጡት መሃል ወዳጄና የሰፈሬ ሰው እትዬ ተዋቡ ነበሩ። እትዬ ተዋቡ ቀጭን ናቸው። ነጠላቸውን በአግባቡ አጣፍተው ለብሰዋል። ጠረጴዛ ላይ ጠላ የያዘ ጠርሙስ ይታያል። የምረቃው ዝግጅት ተጠናቆ እትዬ ከቤት ሲወጡ መመረቅህን ላልሰሙት ወዳጆችህም ጠላቶችህም እነግራቸዋለሁ አሉኝ። በወቅቱ ምን ለማለት እንደፈለጉ ብዙም አልገባኝም። ለካስ በቀጥታ የሄዱት የወጣት ሊቀመንበሩ ጋር ነበር። እንዴት ዋልክ ጓድ ግርማ፣ እንኳን ደስ ያለህ አሉት። እንዴት ዋሉ? ምን ተገኘ? ትንሣኤ እኮ ተመረቀ። እውነት? እንዴት ደስ ይላል! ጎሽ ጎሽ! ለመሆኑ ከየትና በምንድን ነው የተመረቀው? ምን አሉትና ከት ብለው ስቀው ከጎጃም ነው የተመረቀው በቅኔና በድጓ ብለው እንደገና እየሳቁ ጥለውት ሄዱ። ምዕራፍ 2 ብላቴናው። እስኪ ከልጅነት ጀምርልኝ ስለው ስለ ልጅነቴ ድሮ ነግሬህ የለ እንዴ? ለምን ዝም ብለህ ታደክመኛለህ? ታሪኬን ልሸጠው ነው እንዴ? በማለት ከቀላለደ በኋላ እትብቱ የት እንደ ተቀበረ ጀምሮ ያለውን ግለ ታሪኩን ባጭሩ እንደሚከተለው አጫወተኝ። የተወለድኩት አዲስ አበባ ፒያሳ አካባቢ ነው። እትብቴም የተቀበረው ቸርችል ጎዳና ወደ ካቴድራል ትምህርት ቤት የሚወስደው የትራፊክ መብራት ጋ ነው። ከባንኮ ዲ ሮማ ፎቅ እስከ ሞካ ሐረር ካፌ፣ ከላይ ደግሞ አሮጌው ፖስታ ቤት መታጠፊያ ድረስ ያለው ሰፊ አስፋልት ላይ የነበረ ትልቅ ግቢ ውስጥ ነው የተወለድኩት። ያ ግቢ እናቴን ያሳደጓት ያክስቷ የወይዘሮ ተሰም ያለሽና የባለቤታቸው የደጃዝማች ደምሴ ነው። ስለዚህ የኔም ወላጆች መኖሪያ ቤት እዚያው ግቢ ውስጥ ነበር። ለምንድን ነው ትንሳኤ ብለው ስም ያወጡልህ? የፋሲካ ዕለት ስለተወለድኩ ነዋ። ያውም በዘጠኝ ሰዓት ክርስቶስ ሞትን አሸንፎና መቃብር ፈንቅሎ ሲነሳ። እንደ ክርስቶስ ሳይሆን እንደ ሰው እንዴት መቃብር ፈንቅዬ እንደወጣው በኋላ ነግርሃለሁ። እሺ፣ ሌላ ወሬ አታውራ። አካባቢው ያን ጊዜ ምን እንደሚመስል ንገረኝ። ምን ነው ችግር አለ? የተወለድኩበት ቀን ቀናት ፊቴ ጨረብህ መሰለኝ። ከዚያው ግቢ አስፋልቱን ተሻግሮ ደጃዝማች ክፍሌ እርገቱ የሚባሉ የጃንሆይ ከፍተኛ ባለስልጣን ግቢ ነበር። እነዚያ ሁለቱ ባለ ግርማ ሞገስ ግቢዎች የአካባቢው ልዩ መለያዎች ነበሩ። ኋላ ላይ እነዚህ ሁለት ቤቶችና ሌሎችም እስከ አጼ ቴዎድሮስ መታሰቢያ ሐውልት ድረስ ያሉት ፈርሰው ነው ሰፊው አስፋልት የተሰራው። አግድሙሽ ያለው የካቴድራል አስፋልት መንገድ አሁን እናት ሕንፃ ከሚባለው ፎቅ ጀምረ እስከ ሶማሌ ተራ አደባባይ ድረስ ያለው ዋናው ጎዳና ነው። ግራና ቀኝ ያሉት ቤቶች በሙሉ በጥርብ ድንጋይ የተሰሩ መኖሪያዎችና ሱቆች ነበሩ። አካባቢው ከሞላ ጎደል ጸጥ ያለና በወቅቱ ላይን የሚስብ ነበር። አሁን ድረስ ያለው ሞካ ሐረር ካፌ አጠገብ ካዛሌ የሚባል ዳቦ ቤት ነበር። ንሸዋ ዳቦ ሳይከፈቱ በፊት አዲስ አበባ ከተማ ውስጥ ያለው ዳቦ ቤት እሱ ነበር። በአምስት ሳንቲም ሁለት ጥምዝ ዳቦ ከሚሸጠው በተጨማሪ በቅርጽም በክብደትም የተለያዩ የዳቦ አይነቶች ይሸጡበት ነበር። በዚያ የካቴድራል መንገድ ውሽልሽል ቤቶች አልነበሩም። በነገራችን ላይ ይሄ የምትለው አስፋልት ያን ጊዜ መኖሪያ ከሆነ ወደ ፒያሳ የሚያወጣው የትኛው መንገድ ነው? ፒያሳ ለመሄድ በሰይጣን ቤት አድርገህ በአንበሳ ፋርማሲ በኩል ነው የምታልፈው። ከዚያ አሁንም ያሉት ሦስቱ አማራጭ መንገዶች አሉ። በቀጥታ በማህሙድ ሙዚቃ ቤት የምታደርስህ አስፋልት አንደኛዋ ናት። ሁለተኛዋ ደግሞ ከባንኮ ዲ ሮማ ፎቅ አጠገብ ያለችው ጠባብ የአስፋልት መንገድ ነች። ሦስተኛዋ አሁን እናት ፎቅ የሚባለው መታጠፊያ ጋር ያለችው መንገድ ነች። እነዚህ ሦስት መንገዶች ናቸው መሃል ፒያሳ የሚያደርሱት። በእነዚያ መንገዶች ግራና ቀኝ ያሉት ቤቶች አብዛኞቹ የህንዶች መኖሪያ ነበሩ። በሦስቱም አቅጣጫ የሚገኙት የእንጨት ፎቅ ቤቶች መቼ እንደተሰሩ ባላውቅም በወቅቱ በጣም የሚያምሩ የመኖሪያ ቤቶች ነበሩ። እስካሁን ድረስ አካባቢው አልተቀየረም። ይህ አካባቢ ባለበት ሁኔታ ቢታደስ ቤቶቹና አካባቢው ለቅርስነት የሚያንሱ አይመስለኝም። ልክ ነህ። እሺ፣ የፒያሳው አራዳ ቀጥል። በነገራችን ላይ መረጃ አምጣ እንዳትለኝ እንጂ የፒያሳ መሃል የሚባለው ይኸው የባንኮ ዲ ሮማ አካባቢ ነበር። መረጃ ከሌለህ እዚህ ላይ ታቆማለህ። ማስረጃ ያለህን ብቻ ንገረኝ ስለው በሳቅ ፈረሰ። እኔስ ስለ ፒያሳ ላስኮመኩምህ ነበር፣ በል ይብቃኝ፣ ስለ ወላጆቼ ልንገርህ ብሎ ጨዋታውን ቀጠለ። የአባቴ ታሪክ አንድ ጥሩ መጽሐፍ ይወጣዋል ብዬ የለ? አንዳንዴ ስለ እሱ ጻፍ ጻፍ ይለኛል። የሚገርም ሰው ነው። የመጀመሪያው ትዳሩ ከእናቴ ጋር ነበር። ሶስት ወልዷል። ሆኖም ከዚያ በፊት ወጣት እያለ የወለደው አንድ ልጅ ነበረው። ከእናቴ ጋር ከተለያዩ በኋላም ልጆች ወልዷል። በአጠቃላይ አንድ ደርዘን ልጆች አሉት። ከአንዷ እህታችን በስተቀር ሁላችንም በሕይወት አለን። አባቴ እንዳሁን ልጆች በጣም ፈጣን ነው። ለምሳሌ የሚኖርበት ቤት ካልተስማማው የራሱን ቤት ቢሆን ለመቀየር አያቅማማም። መጀመሪያ ቸርችል ጎዳና ፒያሳ ነበር። በኋላ የመርካቶ ኳስ ሜዳ፣ ቀጥሎ አሁን አፍሪካ ህብረት ጽፈት ቤት ከመገኝበት አካባቢ ቆይቶ ኮፋ ሰፈር ሁሉ ኖረናል። ካማርኛ በተጨማሪ ትግርኛ፣ ጣሊያንኛና አረብኛ ይችላል። እንዲያውም ጉራጌኛና ኦሮምኛም እየተንገዳገደ ይናገር ነበር። እንስሳትም ይወድ ነበር። ባንድ ወቅት ጦጣ፣ ኤሊና ጅግራ ግቢያችን ውስጥ ነበር። ለማርባት ግን አልነበረም። ተንከባከብ እያለ አሳሬን ያሳየኝ ነበር። መተዳደሪያውም የተለያየ ነበር። ስራ ካልተስማማው ካላዋጣው ቶሎ ይቀይራል። የተግባረ ዕድ ሙያ ስለተማረ በኤሌክትሪክ፣ በስልክ፣ በመኪና ጥገና፣ በቧንቧና በእንጨት ስራ በሚገባ የተካነ ነበር። መጀመሪያ ማዘጋጃ ቤት ተቀጥሮ የመንግስት ሰራተኛ ነበር። በኋላም አሮኬ መኪና ገዝቶ እየጠገነ አትርፎ ይሸጥ ነበር። ግሮሰሪም ነበረው። ከክፍለ ሀገር ከሰል በብዛት እያስመጣ አከፋፋይም ነበር። ከአብዮቱ በፊት በርሻ መስክ ኢንቨስተር ሆነ። አብዮት ሲመጣ ጋሻ መሬቱን፣ ትራክተሩንና መጋዘኑን በሙሉ ተወረሰ። የወቅቱ ሀብታሞች በንዴት አንጀታቸው እያረረ ሲሞቱ እሱቴ ወይ ፍንክች ያባቢለዋ ልጅ አዲስ አበባ ተመልሶ 300 ብር ባልሞላ ደሞዝ እርዳታ ማስተባበሪያ ኮሚሽን በሹፌርነት ተቀጠረ። ከአራት ዓመት በኋላ ወደ ባሌ ክፍለ ሀገር በከባድ መኪና ለድርቅ ተጎጂዎች እህል ጭኖ ሲሄድ ሽፍቶች ሊዘርፉ አስቆሙት። ረዳቱ ጋሼ ያምልጡ ወይም እጆን ይስጡ እያለው ሲያመልጥ፣ እሱ ግን የመንግስት ንብረት አላዘርፍም ብሎ ሲታኮስ አንዱን ጥሎ ሌሎቹ ገደሉት። አባቴ አራት ነገር ይጠላ ነበር፤ ፍርሃት፣ ውሸት፣ ሌብነትና ድህነት። ስለ አባቴ ይኸው ይበቃሃል። ነፍስህን ይማረው ጀግናው አባቴ። ከዚህ በፊት ያሳየኝን ፎቶ ጨምሮ ሌሎችም የድሮ የአባቱን ፎቶግራፎች ያሳየኝ። ጠይም፣ በጣም መልከ መልካም ሲሆኑ ባለባበስም ዘናጭ ናቸው። ከፎቶግራፋቸው ይልቅ ታሪካቸውን ትንሽ ቢጨምርልኝ ደስ ይለኝ ነበር። አልፎ አልፎ አነሳልሃለሁ፣ አሁን ስለ እናቴ ልንገርህ አለኝ። ሁለት ዓመት አካባቢ ያለው ነው እናትና አባቴ የተፋቱት። ከእናቴ ጋር ሶስተኛ ክፍል እስክጨርስ አብሬ ኖሬያለሁ። ከዚያ በኋላ ሁለተኛ ደረጃ ትምህርት ቤት እስክገባ ድረስ ከአባቴ ጋር አደኩ። አባቴ ለእርሻ ሥራ ክፍለ አገር ሲሄድ ቀሪውን የወጣትነት ጊዜን እንደገና ከእናቴ ጋር ኖርኩ። እናቴ እንደ ብዙ የኢትዮጵያ እናቶች ነች። ሆኖም ፊደል ቆጥራለች እስከ ስድስተኛ ክፍል። ይህ እንግዲህ በእሷ ዘመን ምሁር ያደርጋታል ማለት ነው። በመንግሥት መሥሪያ ቤት ታይፒስት ነበረች። አሁን ጸሐፊ ነው የሚባሉት። በአንድ ወቅት ወደ ደሴ ክፍለ አገር ተቀይራ አገር አስተዳደር ውስጥ የሥራ አስኪያጅ ጸሐፊም ነበረች። ግድግዳ ላይ የተሰቀለውን ትልቅ ፎቶግራፍ በጣቱ ጠቆመኝ። እናቱ ቀይ ናቸው። ጸጉራቸውን ተተኩሰዋል። አንገቱ ክብ የሆነ ሹራብ ለብሰዋል። እርጉዝ መሆናቸው ያስታውቃል። ትንሣኤ እንዳለኝ ከሆነ ፎቶውን የተነሱት እሱን አርግዘው ነው። ታሪኩን ቀጠለ። በእኔ እይታ እናቴ ሁለት መለያዎች ነበሯት፣ ተጫዋችና ደግነት። ከልቧ ተጫዋች ነች። ካስፈለገም በሚያስቅ ሁኔታ ሰው ትተርባለች። ደግነቱ በራሷም ትቀልዳለች። ከአማርኛ በተጨማሪ ኦሮምኛ በደንብ ትናገራለች። እንዲያውም መተረት ስትፈልግ ኦሮምኛ ይቀናታል። እስቲ በእግዚአብሔር ከዚህ በፊት ከነገርከኝ ሌላ ስለ እሳቸው አንድ ትዝ የሚልህን አስቂ ነገር አጫውተኝ። አንድ ጊዜ ውይይት ታክሲ ውስጥ ሆነን ከፊት ለፊታችን የተቀመጡ አንድ ጠና ያሉ ሰው አትኩረው ያዩታል። ምናልባት ድሮ የሚያውቋት መስሏቸው ይሆናል። እየደጋገሙ እንደሚያዩት እሷም አውቃለች። በመጨረሻ ሰውየውን ታይና ወደ እኔ ትዞራለች። አሁንም ሰውየውን አይት ታርጋ ወደ እኔ ሐሳቧ ገብቶኛል። ታያቸዋለህ ሰውየውን ምን ነካቸው ለማለት ነው። አስተያየቷና ሁኔታዋ የሚያስቅ ነበር። አንድ ነገር ልትናገር እንደምትችል ተብቄ ስለነበር ፊቴን ወደ ኋላ ዙሬ ለመሳቅ ተዘጋጀው። ድንገት ሰውየው ሳያስቡት እንተዋወቃለን አለቻቸው። ሰውየው በጣም ደንግጠው አይመስለኝም አሉ። አትኩረው ሲያዩኝ እኮ ነው ካልተዋወቅን ታዲያ ምኑን ያዩኛል ብላ ሽብሽብ ያለውን የጉንጯንና ያንገቷን ቆዳ እየጎተተች ይሄ ምኑ ይታያል? እንደገና እየጎተተች ይሄ ምኑ ይታያል? ከት ብዬ እየሳቅ በቃሽ ማዬ በቃሽ በቃሽ ብላት ልሰማ ነው ይሄ ምኑ ይታያል እያለች ቆዳዋን ስትጎትት እንደገና ስትጎትት ታክሲ ውስጥ ያለው ሰው በሳቅ አለቀ። ከቅቤ ጋር የተያያዘ የሆነ ነገር ያወራኸኝ እስቲ ድገምልኝ። እሱ እንኳ ከደግነቷ ጋር የሚያያዝ ነው። ደግነቷ ገደብ የለውም እንደ ብዙ የድሮ እናቶች ማለት ነው። ካሁን እናቶች ጋር ደግሞ እንዳታጣላኝ እነሱም ደግ ናቸው። በምንም አይነት እቤት የመጣ ሰው እህል ሳይቀምስ አይወጣም። ሁለት ጊዜ የቤት ሰራተኞች ማባረሯ ትዝ ይለኛል። እሷ በሌለችበት ለመጡ እንግዶች ቡና ሳያፈሉላቸው በደረቁ ስለሸኟቸው ብቻ። ከዚህ ጋር በተያያዘ ሚሊዮንን ያጎቴ ልጅ ታውቃት የለ? እናቴ የሰራችውን ነግራኛለች። አንድ ቀን እንጀራ በሌለበት ሚሊ ድንገት እቤት መጣችባት። እናቴ የምትሆነውን አጣች። ብረት ድስቶቿን ስትከፋፍት አንዱ ውስጥ ንፍሮ አገኘች። ደረቅ ንፍሮ ብቻ መሆኑን ደግሞ አስጨነቃት መሰለኝ። ትንሽ አሰብ አደረገችና ንፍሮውን በቅቤ ለውሳ ከማንኪያ ጋር ሰጠቻት። እንጀራ ተጋግሮ እስኪደርስ ብይ ይጣፍጣል እያለች አበላቻት። ንፍሮ በቅቤ ልክ ናቸው፣ ዋናው መጣፈጡ ነው። ታዲያስ ምግብ ምንም አይነት ቀመር የለውም። ምግብ ቤቶች ሰውን እንዴት አድርገው እንደሚጫወቱበት ይገርመኛል። ሃምበርገር ይሉና ስጋውን በስስ ሰላጣ ሸፍነው ሌላ ስም ይሰጡታል። ቃሪያ ካለበት ደግሞ ስሙ ሌላ ነው። ቲማቲሙን በቁሙ ይቆርጡና የጣሊያንኛ ስም ይሰጡታል። በጎኑ ከቆረጡት የእንግሊዝኛ ስም ይሰጡታል። ኮሚኮች ናቸው። እናቴ ድሮ ነው የነቃቸው። እማዬ የታመመን ስትጠይቅ የተፈጠረችው ለዚያ ብቻ እስኪመስል ድረስ ነው። እስካሁን ይገርመኛል። ወሬኛ ሰው አትወድም። እንዲህ ሆነ እንዲያ ሆነ እያልን የሰማነውንም ያልሰማነውንም ስናወራ ሾካካ ማለት ይቀናታል። ጭናችን ስር ገብታ በቁንጥጫ ሂሳባችንን ትሰጠናለች። አቤት ቁንጥጫዋ ሲያም! ለእሷ ማሳበቅ ከክፋትም የከፋ መጥፎ ጸባይ ነው። የእናቴ የተከለከሉ ሕጎች ብዙ ነበሩ። ስስት፣ ሰው ሲበላ ማፍጠጥ፣ መቀላወጥ፣ በሁለት ጉንጭ መብላት፣ ከመጠን በላይ መጉረስ፣ ከልጆች ጋር መደባደብ፣ ለትልቅ ሰው አለመነሳት፣ በአንድ እጅ ሰው መጨበጥ፣ ጎረቤት መልእክት ሲልከን አልላክም ማለት። አቤት የሕጓ ብዛት! ነፍስሽን በገነት እናቴ ወዴ! ከእንጀራ እናት ጋር ኖረሃል አይደል? ተሳሳትኩ? በነገራችን ላይ እንጀራ እናት የሚባለውን ቃል አልወደውም። የአባት ሚስቶች ክፉ ናቸው ይባላል። ለእኔ ግን በፍጹም አልነበሩም። የእነሱን ክፋት የማውቀው በተረት ተረትና በልብ ወለድ መጻሕፍት ነው። እህል መበደል ብሎ ነገር የሚታሰብ አይደለም። ከልጆቻቸው ለይተው በፍጹም አያዩኝም። እንደ ማንኛውም ልጅ አጠፋለሁ። እንደ ልጆቻቸው ይገስጹኛል፣ ኩርኩም ቢጤም ያቀምሱኛል፣ ለአባትህ እናገራለሁ ብለው ያስፈራሩኛል እንጂ የተለየ ነገር አርገውኝ አያውቁም። አሁንም ድረስ በጣም ቅርብ ነን፣ ይወዱኛል። እድል ይመስለኛል። ያን ያህል ጥሩ ልጅ ሆኜ አይደለም። የዋህነት፣ ጅልነት፣ ጥፋት፣ ከፍ ሲልም ተንኮል እንደ ብዙ ልጆች የኔም መገለጫዎች ነበሩ። የእንጀራ እናት ስም ሲነሳ መንገፈግፋቸው ብዙ ሰዎች አሉ። እውነትም እድለኛ ስለሆንክ እንጂ አንተማ ልባውልቅ ነህ አውቃለሁ። ለማንኛውም ስለ ልጅነትህ ቀጥል ስለው ከት ብሎ ሳቀና ታሪኩን ቀጠለ። ስለ ልጅነቴ የማስታውሰው የተወሰኑ ነገሮችን ነው። እንደማንኛውም የከተማ ልጆች ነው ያደግኩት። የተለየ አስተዳደግ የለኝም። የልጆች የሚባሉትን አመት ባሎች እንደ ዘመን የልጆች ተደስችባቸው ነው ያሳለፍኩት። በተለያየ ሰፈር ከተለያዩ የኔ ቢጤ ውሪዎች ጋር አጣጥሚያቸዋለሁ። ቅዱስ ዮሴፍ ቤተክርስቲያን ጀርባ ወንዝ ውስጥ ተንቦጫርቄያለሁ። እዚያው አካባቢ አጋምና ቀጋ ሆዴ እስኪቆዘር በልቻለሁ። ከሜክሲኮ ወደ አሁኑ አፍሪካ ህብረት ጽህፈት ቤት በሚወስደው አስፋልት ላይ ቁልቁለቱን ብስክሌት ነዳ ነበር። ያውም ሁለት እግሬን መሪ ላይ ሰቅዬ እርግቦን ፊት አጥምጄ አሳድጌያለሁ። ጎፋ ሰፈር ጫካ ሄጄ የችቦ ጭራሮ ለቅሜያለሁ። ከጓደኞቼ ጋር እንጦጦ ተራራ ላይ ወጥቼ ተንሸራሽሬያለሁ። ቡሄን ከሰፈር ልጆች ጋር ጨፍሬበታለሁ። አዲስ ዓመት የእንቁጣጣሽ አበባ ሰጥቻለሁ። አበባም ሰጠው ግን ከሰፈር ልጆች ጋር አልነበረም፣ ከአክስቴ ልጅ ከሰይፈ ጋር ነው። የምንሄደው በጣም ቅርብ ዘመዶቻችን ቤት ብቻ ነው። ኑሯቸው ደህና የሚባሉት ዘንድ ከሄድን ደግሞ አንድ ብር ነበር የሚሰጡን። ከብዙ ልጆች በበለጠ ገንዘብ ይኖረን ነበር። በእንቁጣጣሽ የቀድሞ የአዲስ አበባ ወህኒ ቤት ጀርባ ከአባቴ ጋር ኖሬያለሁ። እስረኞች የአትክልት መደብ ሲደለድሉ ሲቆፍሩና ሲያርሙ በሽቦ አጥር ውስጥ እናያቸዋለን። አንዳንዴ እስረኞች ወደ አጥሩ ጠጋ ብለው ሲጋራ እንድንገዛላቸው ይጠይቁናል። የጥበቃ ማማ ላይ ሆነው የሚቆጣጠሩት የወህኒ ዘቦች ትኩረት ወደ ሌላ አቅጣጫ መሆኑን ሲያረጋግጡ ሕፃን ለሆነው ልጆች ሳንቲም ይወረውሩና የሚፈልጉትን ነገር እንድንገዛላቸው ይልኩናል። ኳስ እየተጫወትን ሆን ብለን ወደ አጥሩ እንጠጋለን። ከዚያም ኳሱን የምናነሳ መስለን የሽቦ አጥር ስር የገዛነውን ሲጋራ እናስቀምጥላቸዋለን። ስለ እስር ቤቱ ጥያቄ ነበረኝ፣ ግን ቀጥል እንዳላቋርጥህ። ጥያቄዎችህ ሁሉም ማይረቡ ናቸው። አስተማሪ ነኝ ትላለህ፣ ግን ጥያቄ መጠየቅ አትችልም። ይልቅ መርካቶ ኳስ ሜዳ ሰፈር እያለን እንዴት እንደ ተጃጃል ላውራህ። እኔ እህቴ ስንዱና ወንድሜ ሰለሞን ከግቢያችን ውጭ በራፍ ላይ እየተጫወት ሳለ አንድ የማናውቀው ጸጉረ ለጥ ሰው መጣ። በሩጫ ለሚቀድም ልጅ ከረሜላ ሸልማለሁ አለን። ከዚያም ራቅ ያለ ግቢ እያሳየን አጥሩን ነክተን መመለስ እንዳለብን ነገረን። እንደ ወፍ በረን ተመለስን። ማን እንዳሸነፈ ትዝ አይለኝም፣ እኔ ግን አልነበርኩም። በተገባልን ቃል መሰረት የከረሜላው ሽልማት ስነ ስርዓት ተፈጸመ። ትንሽ ቆይቶ ለሁለተኛ ሩጫ ለሌላ ከረሜላ ተዘጋጁ፣ ግን እንደ አበበ ቢቂላ በባዶ እግራችሁ ነው የምትሮጡት አለን። አቤት ደስታችን! አንድ ሁለት ሶስት በረርን። አጥሩን ነክተን ዞረን ስንመለስ ሰውየው የለም። በመገረምም በመደንገጥም ቤታችን አካባቢ ፈለግነው፣ ሰውየውም ጫማችንም የሉም። ይሄድበታል ብለን በገመትነው አቅጣጫ ሮጥን፣ ፈለግነው የለም። አቤት ፍጥነቱ! ወዴት ሄዶ ተሰወረ? አየድሮ አራዳ! በእርግጥም ጫማችን ለመስረቅ ያጓጓል። ያን ጊዜ ውድ የሚባል የሰንደል ቆዳ ጫማ ነበር። እስካሁን ሞቶ ሲኦል ገብቶ ይሆናል። ሌባ! በሳቅ ፍርስ ብዬ ከዚህ በፊት የነገረኝን የፓስቴ ቤት ታሪክ እንዲደግምልኝ ለመንኩት። አልደግምም ብሎ ችክ ቢልም እኔም ችክ አልኩ። መርካቶ አውቶቡስ ተራ አካባቢ የአባቴ ግሮሰሪ ነበር። መርካቶና አካባቢው ፓስቴ ቤት እንደ ልብ ነው። ረቅ ብለን ሄደን ወንዝ ውስጥ ተንቦጫርቀን ከመጣን ፊታችን ነጭ ይሆናል። ታዲያ ሻይ ቤት ገብተን ፓስቴ እናዛለን። ብትበላውም ባትበላውም አራት ፓስቴ ነው የሚያመጡልህ። አንድ ወይም ሁለቱን በልተን የቀረውን በእጃችን አሽተን እንመልሳለን። በዛይት በራሰው መዳፋችን ፊታችንን እናብሰዋለን። አሸቦ የመሰለው ፊታችን እያብረቀረቀ እቤት እንገባለን። አንዳንዱ ተንኮለኛ ደግሞ በፓስቴው በራሱ ፊቱን የሚፈትግ አይጠፋም። አንተ አርጋ አታውቀም? ምን ለማለት ነው? አላውቀም። እንደዚያ ባድርግማ ኖሮ ፊቴ የተጫጫረ ይሆን ነበር። የድሮ ፓስቴ እንዳሁኑ በቀላሉ የምታጨማድደው እኮ አይደለም። ዝርግ ፓስቴ ከሆነ በጥፊ ሁሉ ልትማታበት ትችላለህ። ክቡ ደግሞ ሳይፈነክት አይቀርም። ቀልድህን ተውና ወደ ቁም ነገሩ ግባ። ምን ቀልድ ነው? እውነቴን ነው። አንዳንዴ ደግሞ ተመላሽ የሚሆነውን ክብ ፓስቴ ትንሽ ቀዳዳ እንበሳና ሚጢጢ ቡጥ ከውስጡ እናወጣና እንበላለን። ያኔ ታዲያ ባለ ፓስቴዎቹ ካዩን ጉዳችን ነው የሚፈላው። ክፈል ይሉሃል። የለኝም ካልክ ኪስህን ፈትሸው ካጡ በቀበቶ ማድቤት አስገብተው ገርፈው ያባርሩሃል። አንድ ጊዜ የአባቴ ሚስት ልጅ ከኔ በእድሜ የሚበልጥ ተመሳሳይ ተንኮል አሰርቶኝ እኔ እጅ ከፍንጅ ስያዝ እሱ አመለጠ። ለሁለት ይዘው ሊጥ የሚቦካበት ቆሻሻ ማድቤት አስገብተው በሆዴ አስተኝተው በቀበቶ ገረፉኝ። የአባቴን ስም እየጠቀሱ አሁን እሳቸው አንተን ይውለዱ፣ ሁለተኛ ይለምድሃል እያሉ መቀመጫዬን አነደዱት። መሬት ላይ ስንደባለል ፊቴና መላው አካላቴ በዱቄትና በሊጥ ተጨማለቀ። አባባ በአላህ እያልኩ ስለምናቸው ቶሎ ለቀቁኝ። ከያዙት ሰዎች አንደኛው ፊቱን ታጥቦ ይሄድ ሲል፣ ሌላኛው እዚያው ቤቱ ይታጠብ ሲባባሉ ስለሰማው ከሻይ ቤቱ ከመውጣቴ በፊት በመደርደሪያ መስታወት ፊቴን ገልመጥ ብዬ አየሁት። ያ የልጅነት ፊቴ በሊጥና በዱቄት ተመርጎ እኔን አልመስልህ አለኝ። የሆነ ነጭ ጭራቅ ነበር የምመስለው። ነጭ ጭራቅ መቼም ይኖራል አይደል? እንጃልህ፣ እኔ ጭራቅ አይቼ አላውቅም። ይልቅ ቀጥል። ከሻይ ቤት እንደወጣው መጀመሪያ ያገኘኋት መንገደኛ ሴት ደንግጣ በስመ አብ ወልድ እያለች መንገድ ለቃ ሸሸችኝ። ሌላ መንገደኛ አቡዙ ቢላሂ ብሎ ተፈናጠረ ሳይሆን ዘለለ ማለት ይቀላል። ሌሎች መንገደኞችም ከሰማይ እየወረድኩ ከሊጥ የተሰራው ሕፃን መስያቸው እንዲሁ ይሸሹኝ ጀመር። እኔም ጭራሽ ግራ ተጋብቼ ወደፊት ሮጣለሁ። ሰው ይሸሸኛል፣ እኔ ሮጣለሁ፣ ሰው ይሸሸኛል። ደግነቱ ቤታችን ከሁለት መቶ ሜትር በላይ አይርቅም። ያ ተንኮለኛ በር ላይ ይጠብቀኝ ነበር። ሲያየኝ እሱም ደንግጦ ሊሮጥ ነበር። ቧንቧ ስር አርጎ ጸጉሬን፣ ፊቴን፣ እጄንና እግሬን አጥቦ ልብስ ቀየረልኝ። ከዚያ ቀን በኋላ እርም ፓስቴ ብዬ ለብዙ ዓመት ሳልበላ ቆይቻለሁ። አሁንም ድረስ ለፓስቴ ፍቅር የለኝም። ሳቄን እንደጨረስኩ በቃ በእናትህ ብዙ አስለፈለፍከኝ ሲለኝ የዕለቱን ቃለ መጠይቅ አበቃን። Thank you.